the voice of America.
ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው።
የአፍሪካ ህብረት በኢትዮጵያ የኦሮሚያ ክልል ያለውን ሁኔታ በቅርበት እየተከታተለ መሆኑን አስታወቀ።
On the issue here in Ethiopia, I would assure you that the African Union is following
እዚህ በኢትዮጵያ ያለውን ሁኔታ በተመለከተ የአፍሪካ ህብረት ጉዳዩን እየተከታተለ መሆኑን አረጋግጥላችኋለሁ።
የሰማነው የአፍሪካ ህብረት የፖለቲካ ጉዳዮች ኮሚሽነር የዶክተር አይሻ አብዱላሂን ድምጽ ነው። በአብይ ርዕስ ዘገባለን።
ጤና ይስጥልን የተከበራችሁ አድማጮቻችን፣ እንደምን አምሽታችኋል? ይህ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአንድ ሰዓት ፕሮግራም ነው።
ዛሬ ሐሙስ ጥር 19 ቀን 2008 ዓ.ም ምረት ነው። ከፕሮግራሙ መሪ ብርሃን ኃይሉ ጋር ሆነን ከስቱዲዮ 14 የምናስተናግዳችሁ ሰለሞን ክፍሌና
አዳነች ፍስሐየንን።
መደበኛ የዕለቱ ቅንብሮችም ተሰናድተዋል። አድማጮች፣ አንደኛው ዶክተር መረራ ጉዲና በቅርቡ ለንባብ ባበቁት መጽሐፋቸው ዙሪያ የተካሄደ ውይይት ይሆናል። አብረን እናመሽ ዘንድ የአክብሮት ግብዣችን ነው። አሁን የዓለም ዜና እናሰማለን።
የሶማሊያ መሪዎች በመዲናይቱ ሞቅዲሾ ለሁለት ቀናት ያህል የሞቀ ክርክር ካካሄዱ በኋላ በአዲስ የምርጫ ሞዴል ላይ ተስማምተዋል። ትላንት ማታ ከጠቅላይ ሚኒስትሩ ጽህፈት ቤት የወጣ መግለጫ ሀገሪቱ ሁለት ምክር ቤቶች እንደሚኖሯት ይገልጻል። ታችኛው ምክር ቤት 257 መቀመጫዎች፣ ላይኛው ምክር ቤት ደግሞ 54 መቀመጫዎች ይኖሯቸዋል። የታችኛው ምክር ቤት መቀመጫዎች በጎሳ ውክልና ሂደት ላይ የተመሰረቱ ይሆናሉ። የላይኛው ምክር ቤት ግን በክልላዊ ግዛቶች መካከል ይከፋፈላል። መግለጫው እንደሚለው በላይኛው ምክር ቤት ከሚኖሩት 54 መቀመጫዎች 48ቱ አሁን ባሉትና ለወደፊት በሚመሰረቱት ክልላዊ ግዛቶች መካከል በእኩል ይከፋፈላሉ። የተቀሩት 6 ወንበሮች ደግሞ በሶማሊላንድ፣ በፑንትላንድ ግዛቶች መካከል የፖለቲካ ቦታቸውና ብስለታቸው ታይቶ በእኩል ይከፋፈላሉ። የታችኛው ምክር ቤት ተወካዮች በጎሳ መሪዎች ይመረጣሉ። የላይኛው ምክር ቤት አባላት ደግሞ በክልላዊ ሸንጎዎች ይመረጣሉ። በሁለቱም ምክር ቤቶች ከሚኖሩት መቀመጫዎች 30 ከመቶዎቹ ለሴቶች ይመደባሉ። በምክክሩ ሂደት የተሳተፈው የፑንትላንድ ግዛት ማንኛውንም በጎሳ ሂደት ላይ የተመሰረተ ስምምነትን አልቀበልም ብሏል። የቀድሞው የአይቮሪ ኮስት ፕሬዚደንት ሎረን ባግቦ ዛሬ ሄግ በሚገኘው ዓለም አቀፍ የወንጀል ችሎት ቀርበው ጥፋተኛ አይደለሁም የሚል ቃል አሰምተዋል። በችሎቱ ፊት ቀርበው ለመዳኘት የመጀመሪያው የቀድሞ ርዕሰ ብሔር የሆኑት ባግቦ በድህረ ምርጫ ግጭት በነበራቸው ተሳትፎ ምክንያት በስብና ላይ ወንጀል የመፈጸም ክስ ይጠብቃቸዋል። ከአምስትና ከአራት ዓመታት በፊት በተካሄደው ግጭት የ3000 ሰዎች ሕይወት ጠፍቷል። አላሳን ዋታራ ለፕሬዝዳንትነት በተደረገው የማጣሪያ ምርጫ አሸንፈዋል ከተባለ በኋላ የሰባ ዓመት ዕድሜው ባግቦና አብሯቸው ለፍርድ የቀረበው የቀድሞ የወጣቶች መሪ ቻርልስ ብሌ ጉዴ በዋታራ ደጋፊዎች ላይ አስከፊ ጥቃት ከፍተዋል ሲሉ የዓለም አቀፍ የወንጀል ችሎት አቃቢ ሕግ ክስ አቅርበዋል። ደም ያፋሰሰው ግጭት ከአራት ዓመታት በፊት የቆመው የቀድሞ የአይቮሪ ኮስት ቅኝ ገዢ ፈረንሳይ ሕግ ለማስከበር ወታደራዊ ኃይል ልካ በፕሬዝዳንታዊ ቤተ መንግስት መሽገው የነበሩት ባግቦን ካሰረች በኋላ ነው። የቀድሞው የአይቮሪኮስ ፕሬዝዳንት ሎረን ባግቦ በዓለም አቀፍ የወንጀል ፍርድ ቤት መቅረብ ስልጣን አላስረክብም በማለታቸው በተከሰተው ግጭት ሰለባ የሆኑት በብዙ ሺህ የሚቆጠሩ ሰዎች ፍትህ ሊያገኙ የሚችሉበት አብይ ምዕራፍ ነው ሲሉ አምነስቲ ኢንተርናሽናል በተባለው ዓለም አቀፍ የሰብአዊ መብት ተሟጋች ድርጅት የምዕራባዊና የማዕከላዊ አፍሪቃ ክልል ምክትል ዳይሬክተር ስቲቨን ኮክበርን ተናግረዋል። የሎረን ባግቦ በችሎቱ ፊት መቅረብ ለዓለም አቀፍ ፍትህ ታሪካዊ ክስተት ነው፣ በአይቨሪኮስ ሰለባ ለሆኑት ሰዎች ደግሞ የሐዘን ጊዜ ነው ሲሉ ኮክበርን አስገንዝበዋል። የአሜሪካ ድምፅ ሬዲዮ ዘጋቢ ኤሚሊ ሎብ ከአቢጃን የላከችው ዘገባ ዝርዝሩን ይዟል። ሰለሞን ክፍሌ ያቀርበዋል።
በአይቮሪ ኮስት ዋና ከተማ በአቢጃን በአሁኑ ወቅት እየተነገረ ያለው ትልቁ ዜና የቀድሞው ፕሬዝደንት ሎራ ባግቦ የፍርድ ሂደት ነው። የመንግሥት ደጋፊው ጋዜጣ የአብይ ርዕሱን ዜና የመጨረሻው መጀመሪያ ሲል አስነብቧል። ሌላ ጋዜጣ ደግሞ ይሄኛው የቀድሞውን ርዕሰ ብሔርና ዋና አማካሪያቸውን የሚደግፈው ነው፣ የባግቦና ብሌ ጉዴ መጻይ እድል ብሎታል የዘገባውን ርዕስ። በአንዳንድ ቀበሌዎች የባግቦ ደጋፊዎች የፍርድ ሂደቱን በቀጥታ ከስፍራው ለማስተላለፍ ተደራጅተዋል። ባሲሌ ኮናንዴሲ ያለው የመጣሁት የፕሬዝደንቴን የፍርድ ሂደት የቀጥታ ስርጭት ለመከታተል ነው። ምንም አይነት ማስረጃ ስላልቀረበባቸው ይፈታሉ ብዬ ተስፋ አደርጋለሁ ነው። የሰባ ዓመት ዕድሜ ያላቸው ባግቦና ረዳታቸው ብሌ ጉዴ እንደ አውሮፓውያን ዘመን አቆጣጠር በ2010 እና 11 የባግቦ ደጋፊዎች ከፖለቲከኛው አላሳን ዋታራ ደጋፊዎች ጋር በተጋጩበት ወቅት 3000 ሰዎች መገደላቸው ይታወቃል። ይህንኑ ተከትሎ በሁለቱ የቀድሞ አመራሮች ላይ ከቀረቡ ክሶች መካከል የሰብአዊ ወንጀሎችና ሆን ተብሎ የተካሄደ ጭፍጨፋ የሚሉ ይገኙባቸዋል። በመጨረሻ ባግቦ ታሰሩ፣ አላሳን ዋታራ ፕሬዝደንት ሆኑ። ባለፈው ዓመት እንደገናም ዋታራ ተመርጠው ሀገሪቱን እየመሩ ናቸው። ፍርድ ቤቱ አድሏዊ ነው ሲሉ ሂደቱን የሚተቹ ወገኖች አሉ። ምክንያታቸውም የሄግ ፍርድ ቤት ከተመሠረተ 2002 ዓ.ም ጀምሮ ያያቸው የስምንት ሀገሮች ጉዳዮች ሁሉም ከአፍሪካ ናቸው የሚል ነው።
ዚካ የተባለው በሚወለዱ ሕፃናት ላይ የአካል ጉድለት ያስከትላል የሚባለው ቫይረስ በመላ የአሜሪካ ሀገሮች በፍጥነት እየተዛመተ በመሆኑ 4 ሚሊዮን የሚሆኑ ሰዎችን ሊያጠቃ ይችላል ሲል የዓለም የጤና ድርጅት አስጠንቅቋል። የተባበሩት መንግስታት ድርጅት የጤና አገልግሎት ዋና ስራ አስኪያጅ ማርግሬት ቻን በትንኝ የሚተላለፈው ዚካ ቫይረስ እንደ አውሮፓ አቆጣጠር በ1947 ዓ.ም ለመጀመሪያ ጊዜ የተገኘው ኡጋንዳ ውስጥ እንደነበር ገልጿል። ከዚያ በኋላ በመላ ዓለም ተስፋፍቷል። ከቅርብ ጊዜያት ወዲህ ደግሞ ከአካላት ነርቮች ጋር እየተያያዘ እንደሆነ ጨምረው ገልጸዋል። በሽታው የያዛቸው በብዙ ሺህ የሚቆጠሩ ነፍሰ ጡር ሴቶች፣ ከፍተኛ የአካል ጉድለት ያለባቸው ልጆች መውለድ ጀምረዋል። የተወለዱ ልጆችም እንደሞቱ አክለውበታል። በአሁኑ ወቅት 23 የአሜሪካ ሀገሮችና ግዛቶች በሽታው እንደታየባቸው ቻን ገልጸዋል። የቫይረሱ መግባት በጣም ትንሽ ጭንቅላት ያላቸው ሕፃናት መወለድ መብዛት ጋር ተያይዟል ሲሉም ማርጌት ቻን አስረድተዋል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ የዚካ በሽታ ምርመራ፣ ክትባትና ሕክምና ለማቅረብ ፈጣን ጥረት እንዲደረግ ጥሪ አቅርበዋል።
በመጨረሻም ናይጄሪያ ውስጥ ከኢቦላ ቫይረስ ጋር የሚመሳሰል ትኩሳት የሚለቅ በሽታ መስፋፋት ስጋት ማሳደሩ ተዘግቧል። ላሳ ፊቨር ወይም የላሳ ትኩሳት የተባለው በሽታ ከጥቂት ወራት በፊት ከገባበት ጊዜ አንስቶ ቢያንስ 57 ሰዎች ታመው 34 ሞተዋል። በሽታውን የሚያስተላልፉት አይጦች ሲሆኑ ሲበረታ የኢቦላ አይነት ስሜት ይኖረዋል ተብሏል። ኢቦላ እንደ አውሮፓውያን ዘመን አቆጣጠር በ2013 ዓ.ም ምዕራብ አፍሪካ ውስጥ በተዛመተበት ወቅት ከ11,000 በላይ የሚሆኑ ሰዎችን ሕይወት አጥፍቷል። ናይጄሪያ ውስጥ በኢቦላ የሞቱት ሰዎች 8 ናቸው። ላሳ የተባለው የትኩሳት በሽታ ስም የተወሰደው በቦርኖ ክፍለ ሀገር ከምትገኘው ከተማ ሲሆን በሽታው የሚይዘው የአይጥ እዳሪ የነኩትን ሰዎች ነው ተብሏል። በራስ ምታትና በትኩሳት ይጀምርና በሽታው ሲበረታ በአፍና በሌሎች የሰውነት አካላት ደም መፍሰስ ይጀምራል። አድማጮች፣ ለሰዓቱ ያለን ዜና ይኸው ነው። ዜናዎቹን አደመጥን። ከሁለተኛው አጋማሽ ቅንብሮቻችን የአንደኛውን ለቅምሻ።
አንደኛው አዋጅ የሚመለከተው ምንድን ነው? ከኢንዱስትሪ የሚወጡ ብክለቶችን ለመቆጣጠር የሚያስችል ነው። ሁለተኛው አዋጅ ደግሞ ከአበባ እርሻ ጋር በተያያዘ እንዲፈጠር የሚችልን የአካባቢ ችግር ለመቆጣጠር የሚያስችሉ ሁለት ዝርዝር ደንቦች አሉ። አንድ ዋና አቃፊ አዋጅ አለ።
ዶክተር ሙሉጌታ አያሌው በጠቅላይ ሚኒስትር ጽህፈት ቤት የአካባቢ ጥበቃ ጉዳዮች አማካሪ ናቸው። በዛሬ ዝግጅት ስለ ሀገሪቱ ሕግጋትና ሌሎችም ጭብጦች ይናገራሉ። በተፈጥሮ አካባቢ ዝግጅት ይቀርባሉ። አሁን የዕለቱ አብይ ርዕስ
በኢትዮጵያ የኦሮሚያ ክልል ያለውን ሁኔታ በቅርበት እየተከታተለ መሆኑን የአፍሪካ ሕብረት አስታወቀ። የህብረቱ የፖለቲካ ጉዳዮች ኮሚሽነር ዶክተር አይሻ አብዱላሂ ዛሬ ለጋዜጠኞች ሲናገሩ ሰፊ ዲፕሎማሲያዊ ስራ እየተሰራ መሆኑን አስረድተዋል። ህብረቱ ገዢው መንግስት የሚፈጽማቸውን በደሎች በተመለከተ ድምጹን አያሰማም፣ ወገንተኛነትን ያንጸባርቃል ሲሉ የኢትዮጵያ ተቃዋሚዎች በተደጋጋሚ ይከሳሉ። እስክንድር ፍሬው ተከታዩን ዘገባ ልኳል።
ሰሞኑን የሚጀመረውን የህብረቱን የመሪዎች ጉባኤ መነሻ አድርገው ጋዜጣዊ መግለጫ የሰጡት የፖለቲካ ጉዳዮች ኮሚሽነር ዶክተር አይሻ አብዱላሂ ስለ ጉዳዩ ያነሱት ከጋዜጠኛ የተነሳ ጥያቄ ሲመልሱ ነው። ህብረቱ ጉዳዩን ቸል እንዳላለ ያመለከቱት ኮሚሽነሯ ከመጋረጃ ጀርባ የሚሰሩ ስራዎች እንዳሉ አብራርተዋል።
On the issue here in Ethiopia, I would assure you that the African Union is following
እዚህ በኢትዮጵያ ያለውን ሁኔታ በተመለከተ የአፍሪካ ህብረት ጉዳዩን እየተከታተለ መሆኑን አረጋግጥላችኋለሁ። እናም ሰፋ ያለ የዲፕሎማሲያዊ ስራ ከመጋረጃ ጀርባ እየተካሄደ ነው። መሪዎቻችን እየሰሯቸው ያሉና ለህዝብ በይፋ ያልተገለጸ ስራዎች አሉ።
በኢትዮጵያ ይታያሉ ከሚሏቸው የሰብአዊ መብት ጥሰቶችና መሰል ጭቆናዎች አንጻር የአፍሪካ ህብረት ሚናውን እንዳልተወጣ ተቃዋሚ ፓርቲዎች በተለያየ ጊዜ ገልጸዋል። በነዚህ ፓርቲዎችና በአንዳንድ ተቺዎች እምነትም አህጉራዊው ተቋም በአብዛኛው ዝምተኛ ሲናገርም ወገንተኛ ሆኖ ቆይቷል። ከአውሮፓ እስከ አሜሪካ የተለያዩ አስተያየቶችን የጋበዘው መግለጫዎችን ያስከተለው የኦሮሚያ ተቃውሞም መቀመጫው አዲስ አበባ ከሆነው አህጉራዊ ተቋም ትኩረት የተነፈገው መስሎ ቆይቷል። ዶክተር አይሻ ግን አንዳንድ ስራዎቻችን በአደባባይ አይገለጹም ባይ ናቸው።
In some instances we come overtly openly in public and make public statements.
በአንዳንድ ሁኔታዎች ላይ በይፋ ወጥተን በአደባባይ መግለጫ እንሰጣለን፣ አቋማችንን እናሳውቃለን። ሌሎች ጉዳዮችን በተመለከተ ደግሞ ከመጋረጃ ጀርባ የዲፕሎማሲ ስራ እናካሄዳለን። እና ህብረቱ ሁኔታውን በቅርበት እየተከታተለ ነው። በተጨማሪም ከአባል ሀገራት አንዷ የሆነችው አስተናጋጃችንና የህብረቱ ጽፈት ቤት መቀመጫ የኢትዮጵያ ዲሞክራሲያዊት ሪፐብሊክ መልካም አስተዳደርን ለማስፈን በያዘችው ጥረት ወደ ኋላ እንደማትል እንተማመናለን። ሰብአዊ መብትን ማክበርና ህብረ ብሔራዊነትን በአግባቡ መያዝ እንደምትቀጥል ይቺ ከ90 ሚሊዮን ህዝብ በላይ ያላትና የተለያዩ ብሔረሰቦችን ያቀፈች ሀገር ናት። ኢትዮጵያ ምሳሌ በመሆን እንድትመራ እናበረታታለን።
እናም ህብረቱ በኢትዮጵያ የኦሮሚያ ክልል የተከሰተውን ሁኔታ ትኩረት እንደሰጠው ኮሚሽነሯ ለማስረዳት ሞክረዋል። ወትሮም እምነት ላልጣሉበት አንዳንድ ተቃዋሚዎች ግን ይህ አስተያየት እንዳለፉት ጊዜያት ሁሉ የዘገየ ሊሆን ይችላል። ይህ ከ97ቱ ምርጫ ጀምሮ የተንጸባረቀ የተቃዋሚዎች አቋም ነው። መቀመጫው በአዲስ አበባ የሆነው የአፍሪካ ህብረት በኢትዮጵያ ስለሚያጋጥሙ የሰብአዊ መብትና የዲሞክራሲ ጉዳዮች ዝምታን እንደሚመርጥ ነው የሚተቹት። እንደነርሱ እምነት ከዚህ አንጻር ለኢትዮጵያውያን ከአዲስ አበባ ብራስልስ ይቀርባል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የዕለቱን አብይ ርዕስ ነበር የሰማነው። ዜናዎቹ ወደምትተነተኑበት ክፍለ ጊዜ እናልፋለን። በቅድሚያ እስላማውያኑ ጽንፈኞች በተወሰኑ የማሊ አካባቢዎች ሙዚቃ የሚባል እንዳይሰራና እንዳይሰማ ከከለከሉ ከሶስት ዓመታት ወዲህ ለመጀመሪያ ጊዜ የዚህችን የምዕራብ አፍሪካ ሀገር የአካባቢያዊ የባህል መናኸሪያነት መልሶ ያጸናል የተባለ የሙዚቃ ድግስ በዋና ከተማይቱ በባማኮ እየተሰናዳ ነው። ካታሪና ሆዬ ከባማኮ የላከችው ዘገባ አለ፣ ሰሎሞን አባተ እንደሚከተለው አሰናድቶታል።
የማሊ ምርጥ የጥበብ ሰው አርቲስት ማን ነው? ይህ ጥያቄ ዛሬውኑ በማሊው የሙዚቃ ፌስቲቫል ዝግጅት ላይ እየተናኘ ነው። በዝርዝሩ ውስጥ እነማን አሉ? ናሃዋኑ ዱምቢያ፣ ኡሙ ሳንጋሬ፣ የአምናዎቹ ድንቅ ብልጭታዎች የቲምቡክቱ የሚንጥ ባንድ ሳንጎይ ብሉስ፣ እንዲሁም በድፍን ምዕራብ አፍሪካ የኮራ ንጉሥ ተብሎ የገነነው ሲዲኪ ዲያባቴ፣ እንግሊዛዊው ዘፋኝና ዘፈን ደራሲ ዳመን አልባርን። ወታደሮቹ ድንቂቱ ማሊ ውስጥ መፈንቅለ መንግሥት ካደረጉና ጂሃዲስቶች የሀገሪቱን ጥንታዊና ታሪካዊ ሰሜን ከተቆጣጠሩ አራት ዓመታት ሊሆን ነው። ለማንኛውም ማሊ ዛሬ ከጨለማዋ እያንሰራራች የወዳደቀችበትን አቧራና አመድ እያራገፈች ብቅ ልትል ነው መሰል። ተስፋ ይሆን? ለማንኛውም እነሆ የምዕራብ አፍሪካዊቱ የባህልና የጥበብ መናገሻ አለሁ ብላለች ሰሞኑን። ባለፈው የአውሮፓ 2015 ዓመተ ምህረት እኮ ባማኮ በየመንፈቁ ታዘጋጅ የነበረውን በድሮው በደጉ ዘመን በጣዩ ጊዜ ማለት ነው ሌሮን ኮንትሮ ዶ ባማኮ የባማኮ ፍጥጫዎች ይሆን ወይም የባማኮ ገጽታዎች ምንም ይሁን ምን እዚሁ አካባቢ ነው ሲፈታ የፎቶ ፌስቲቫሏን አዘጋጅታለች። ይህ የፎቶግራፍ ኤግዚቢሽን ላለፉት ከሶስት ዓመት በላይ ለሚሆን ጊዜ ተቋርጦ ነበር። በአውሮፓውያኑ የዘመን አቆጣጠር ከ2012 ዓመተ ምህረት አንስቶ መሆኑ ነው። አሁን አሁን የሰሞኑን የሙዚቃ ፌስቲቫል ጨምሮ ብዙ የባህልና የጥበብ ዝግጅቶች አድማሱን እያሰፉ ጎህ ይቀድ ዘንድ እየዋጁ ይመስላል። ሁኔታውን የሚያሸቱ ታዛቢዎች ይናገራሉ። የሁለት ኮራ ሽልማቶች ባለቤቱ ቱማኒ ዲያባቴ ከማሊ ድንቃድንቅ የሙዚቃው መንደርና የጥበቡ ዓለም ሰዎች አብዝቶ የገነነው ነው። በዲያባቴ ቃላት የዚህ የሙዚቃ ፌስቲቫል መመለስ ለማሊያውያን ብዙ ቁም ነገር የደገሰ ነው።
ወይ ኑ ኦምፔድር ኖትር ግሩፕ ሴግራስ አላ ክሪዝ ከኖትር ግሩፕ አይቴ
አፍሪካን ወደፊት የሚያንደረድሯት እኮ ፖለቲከኞችና ፖለቲካቸው አይደሉም፣ ባህሏና በተለይ ደግሞ ሙዚቃዋ እንጂ። እንደ ማሊ ላለች አገር ይህ ጸንቶ የሚኖር ህግ ነው። በሙዚቃዋና በጥበበኞቿ ደግሞ ማሊ ግዙፍ ተጽዕኖ ትርጉሟን ትደነጋለች።
በፈረንሳይ አፍ ቱማኒ ዳያባቴ ነው የሚናገር። ግሩም መልእክት፣ ድንቅ ቃላት አይደሉ? ይህንን ተስፋ ሰንቀን ወደ ፌስቲቫል ያውም የሙዚቃ ድግስ ስንገሰግስ ግን መንገዱ ጨርቅ እንዳልሆነ አየሩም ፍጹም የጸዳ እንዳልሆነ ልብ በሉ። አሁን በቀደም እኮ ከምዕራብ አፍሪካ ታላላቅ ሆቴሎች በአንዱ በራዲሰን ሆቴል የሽብር ልዑካኑ አደጋ ጥለው ብዙ ሰው ገድለዋል፣ ብዙ አቁስለዋል። እዚያው ጎረቤት በቡርኪና ፋሶ ዋና ከተማ ዋጋዱጉም እንዲሁ ጥቃት አድርሰው ጥፋት ከዘሩ ገና ሁለት ሳምንት አልሆነም። ሁሉም መንገድ የጸጋ አይደለም የስጋትም እንጂ። የምዕራብ አፍሪካ የጸጥታና የደህንነት ጉዳይ ዛሬም ያስፈራናል። በሙዚቃው ቀልብ ሰቀላና በድምቀቱም አልፎ ያመናል። ሆኖም እኮ ማሊ ቁስሏን ማከም ፈውስን መሻት ትችላለች ይላል ዳያባቴ።
ለማሊ ኮኒ ኦጆዲ ዳን ለ ሞን አንቺ ግራስ አ ሳ ኩልቱር ፎር ሪላንሴ ፒስክ ላ ሙዚክ ማሊያን ለ ላንሴ ማ
ማሊ ኮ በአለም ዙሪያ የምትታወቀው አንድም በሙዚቃዋ ነው። እንደ አሊ ፋርካ ቱሬ፣ ሳሊፍ ኬታ፣ ሮኪያ ትራኦሬ፣ ሀቢብ ኳያቴ፣ ቢዮ ፋርካ ባሴኩ ወይም ኩያቴና ባላኬ ወይም ሲሶኮን የመሳሰሉ የጥበብ ሰዎች እኮ ማሊን በአለሙ የጥበብ ገበታ ላይ አስቀምጠዋታል። እነዚህ እኮ ያው ማሊ ካሏት የጥበብ ልሂቃን የመድረክ ብቁዋን አንድ አስረኛው እጅ ናቸው። እኛ አርቲስቶቿ ማሊን ልንታደጋት እንችላለን። ፖለቲከኞቹ ብቻ ሳይሆኑ እኛም እኮ እጅግ ጠቃሚ ሚና ልንጫወት እንችላለን።
ጦርነትና ግጭቶቹ የአርቲስቶችና የሙዚቃ አስተዋዋቂዎችንም ሕይወት በእጅጉ አክብደውታል። ብዙ የውጭና በስልጣኔና በካብት የበለጸገው ዓለም የመድረኮችና ፊልሞች አዘጋጆች እንግዲህ ማሊን ዙሪያዋን ለማለፍ መሪያቸውን ሲጠመዝዙ ይስተዋላሉ። ስጋትና ፍርሃት ናቸዋ። ይህ ሁኔታ ደግሞ የማሊ የጥበብ ሰዎችና ጥበቧ ወደ ዓለም አደባባዮች በሙሉ ቁመናቸው በሙሉ ብቃታቸው እንዳይወጡ እያገዳቸው ነው። ሶሆይ ብሉዝን ግን ይህ ሁኔታ እምብዛም ያስደነገጠው ያስፈራው አልመሰለም። ድንቅ የተባለ ቡድን ነው ወይም ባንድ። ከባንዱ ሦስት አባላቱ ሀገራቸው ሰሜናዊት ማሊ ነች። እነዚያን ልጆች ከሰሜኑ ባላገር የ2012ቱ ግጭት እያሳደደና እያጣደፈ ባማኮ አስገባቸው። እዚያም ተገናኝተው ግጭቱ ግመውና ቀልተው ሳሉ ሶንግሆይ ብሉዝን ፈጠሩ። ይገርማል እኮ ያ ቀውስ ባይኖር ኖሮ ሶንግሆይ ብሉዝን ባልተጸነሰም ባልተፈጠረም ነበር ይላል የቡድኑ ጊታር ተጫዋች ጋብራ ቱሬ።
የ2012ቱ ግጭት አልተፈጠረ ቢሆን ኖሮ እኔም እዚህ ባማኮ ባልመጣሁ፣ አልዩንና ኦማርንም ባላገኘሁ፣ ባንዳችንንም ባልመሠረትን ነበር። ግጭቱ የሽብርና የጭንቅ የመከራም ጊዜ ነበር። ለኛ ግን ለባንዳችን የመፈጠር እድል ነበር።
ሶንጎይ ብሉዝ ሙዚቃ በስደት ብለው የሰየሙትን የመጀመሪያ አልበማቸውን ባለፈው ዓመት አውጥተው አጀብ ተብሎላቸዋል። ነገ አርብ ማታ ደግሞ በባማኮ ፌስቲቫል ከእንግሊዛዊው አልባርን ጋር ይጫወታሉ።
ወደ ቀጣዩ ዘገባ እናልፋለን። ከሰማነው የባማኮ ሙዚቃ ድግስ ሪፖርት በፊት ነበር ልናቀርበው ያሰብነው። በጊዜው ስላልደረሰልን ወዲህ አምጥተነዋል። የኦሮሚያን ሁከት ይመለከታል። የአዲስ አበባንና የፊንፊኔ ዙሪያ ዞኖችን ከተሞች ማስፋፊያ አቅተን ተርሶ በተቀሰቀሰው የተቃውሞ እንቅስቃሴ ጋር ተያይዞ በአሁኑ ወቅት በእስር ላይ የሚገኙት የአመራር አባላቱ በቅርብ ቤተሰቦቻቸው እንዲጎበኙ መፈቀዱን ተቃዋሚው የኦሮሞ ፌዴራሊስት ኮንግሬስ ማረጋገጡን ትላንት መዘገባችን አይዘነጋም። በአጠቃላይ ለችግሩ ሁነኛና ዘለቄታ ያለው እልባት ያበጁ ዘንድ የጠቅላይ ሚኒስትር ኃይለማርያም ደሳለኝን ጽህፈት ቤትና ሌሎች የአገሪቱ ከፍተኛ የመንግሥት ባለሥልጣናት የጠየቀው የኢፌኮ የመሪዎቹ ከእስር ነጻ መሆን ቀዳሚ መሆኑን አመልክቶ የታሳሪዎቹን በቤተሰብ አባላት የመጎብኘት መብት መከበር በአዎንታዊነት አወድሷል። ለዝርዝሩ አሉላ ከበደ።
ከቤተሰብ አባላት ጉዳይ ጋር ተያይዞ ስማቸው የተነሳውና በእስር ላይ የሚገኙት አቶ በቀለ ገርባ የኦሮሞ ፌዴራሊስት ኮንግሬስ ተቀዳሚ ምክትል ሊቀመንበር ናቸው። በትላንትናው ዕለት ወላጅ አባቷን የመጎብኘት እድል ማግኘቷን ያረጋገጠችው ልጃቸው ወይዘሪት ቦንቱ በቀለ ገርባ ለኦሮምኛ ክፍል ባልደረባችን ነሞ ዳንዲ ተከታዩን ገልጣለች።
ትላንትና ወደ ሰዓት አካባቢ ነበር የሄድኩት። ከዚህ በፊት እሱ የዛሬ 4 ዓመት ሲታሰር ምግብ በምንሰጥበት ጋር ነበር የምንገናኘውም እና እንደዛ አስቤ ሄድኩኝ። ተመግቤ የገባውኝ አትገናኝም ተባልኩ። ለምን እየጠየኩኝ አይ አናገናኝም የሚል አጭር መልስ ተሰጠኝ። ከዛ በኋላ ምግብ ሰጥቼ ወጣሁኝ። ሌሎች ሰዎችም ነበሩ ከኔ ጋር ምግብ ሰጥተው የወጡ እና እንዴት ነው ምናደርገው ብዬ ጠየኳቸው። ከዛ አይ በፊት ለፊት በር በሶስተኛ ፖሊስ ጣቢያ ነው እነሱን መጠየቅ የምንችለው እንጂ በዚህኛው አይደለም የሚል ነገር ሰማውና ወደዛው ሄድኩኝ። በሶስተኛ ፖሊስ ጣቢያ ገብቼ ተመዘገብኩ። ከዛ ቁጭ ብለሽ ጠብቂ ተባልኩኝ። ጠበኩኝ። ከዛ ወደ ቢሮ ወሰዱኝ። ገብቼ ተቀመጥኩኝ። ከዛ እሱንም አመጡት። ቢሮ ውስጥ ሁለት ሰው ነው ያለው። እኔ ስገባ አንድ ሰው ነበረ፣ ሌላ አንድ ሰው ተጨመረ። ከዛ እኔ እና እሱ ጎን ለጎን ተቀምጠን እነሱ ከፊት ለፊታችን ሆነው የምናወራውን ይሰሙ ነበር እና ኦሮምኛ ነው የሚያወሩት። ስለዚህ እኛ የምናወራውን ሁሉንም ይሰሙ ነበር። ስለ ጤናው ሁኔታ እሱን በተመለከተ ስላለው ነገር አወራን። ደህና ነኝ፣ ያመኝ ነበረ። ማዕከላዊ ከገባው ከሁለተኛ ቀን ጀምሮ ሆስፒታል ስመላለስ ነበረ። የደም ግፊት እና የጉሮሮ አካባቢ የሚያመኝ ነበረ። ለሱ መላለስ ነበረ። አሁን የደም ግፊቱ በጣም ጥሩ ሁኔታ ላይ ነው ያለው፣ ግን ጉሮሮ ውስጥ የሚያመኝ ነገር እስቲል አለ፣ ሳል አለኝ አለ። ስለ አያያዛቸው የነገረኝ በፊት 16 ነበርን አንድ ክፍል ውስጥ እና ለመኝታም የሚመች አልነበረም ብዙም ነበርን፣ ክፍሏም ጠባብ ነበረች አለ። ባለፈው ይህንኑ በተመለከተ የረሀብ አድማ አድርገን ነበረ እና ከዛ በኋላ መጥቶ አናገሩም። ከአስተዳደርም የተወሰኑ ሰዎች መጥተው አናገሩን። ከዛ ማሻሻል የሚችለውን ነገር እናሻሽላለን አሉኝ። በዛ መሰረት ቤት ተቀየረልኝ፣ ወደ ሌላ ክፍል ተዛወርኩኝ እና እዛ ክፍል ውስጥ አሁን 3 ነን ያለ ነው አለኝ። የተሰጠኝ ጊዜም በጣም አጭር ነበረ፣ ከ15 እስከ 20 ደቂቃ የሚሆን ነበር። ስለዚህ በብዛት ያወራ ነው ስለ እሱ ጤናና እሱን በተመለከተ ስለ ቤተሰብ እንጂ ስለ ሌሎች እስረኞች አላወራንም።
በትላንትና ሁለት ወላጅ አባቷን የመጎብኘት እድል ማግኘቷን ያረጋገጠችው ልጃቸው ወይዘሪት ቦይንቱ በቀለ ገርባን ድምጽ ነበር የሰማ ነው። አድማጮች፣ በሌላ በኩል በመግቢያው እንደተጠቆመው አቶ ሙላቱ ገመቹ የኦሮሞ ፌዴራሊስት ኮንግሬስ ምክትል ሊቀመንበር በትላንቱ ዝግጅታችን ለኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝና ሌሎች የአገሪቱ ባለስልጣናት በኦሮሚያ ለሚታየው የተቃውሞ እንቅስቃሴና ለዘላቂው መፍትሄ እልባት ያበጁ ዘንድ ጥሪ አሰምተዋል።
ይሄ ከኦሮሚያ ውስጥ ያለው ኃይል ህዝብን ከሚያስጨንቅ ወደ ጦር ሰፈሩ ይመለስ። ኦሮሚያ ራሷን በወታደር ሳይሆን በአስተዳደሩ ህዝብ ራሱን በራሱ ያስተዳድር። በየአካባቢው የኛ ቢሮዎች አሁን ለምሳሌ ተዘግቷል፣ ምንም የለም። ህዝቡም ሰላማዊ ሁኔታ አይደለም የሚታየው። ስለዚህ በህዝብ መካከል ያለው የዚህ ፍንፍን ዙሪያ ጉዳይ በማስተር ፕላኑ ቢቀርም እኛም ልማት አንቃወምም፣ ልማት እንዲካሄድ እንፈልጋለን። ነገር ግን የሚሄደው አርሶ አደሩን በመንቀል ሳይሆን እነዚህን መልሶ ለነሱ ሙሉ ካሳ መከፈል አለበት፣ የተደቀሉ ሰዎች በሙሉ ተገቢ አይደለም የሚል ነው አሁን በህዝብ መካከል ያለው።
አድማጮች፣ ቃል በገባነው መሰረት የጠቅላይ ሚኒስትሩን ቢሮ፣ የኦሮሚያ አስተዳደር ባለስልጣናትና ሌሎች ኃላፊዎችን ለማግኘት ያደረግነው ጥረት እስካሁን አልተሳካም። ቀደም ብሎ አቶ ሙላቱ ያነሷቸውና ሌሎች ጥያቄዎች አስመልክቶ ይልቁንም ዘለቄታዊ ያለው መፍትሄ ለማግኘት በሚመለከቱ ጉዳዮች ዙሪያ እንዳገኘን እናቀርባለን። ጥረታችንም ይቀጥላል።
ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ የአማርኛ ቋንቋ አገልግሎት ነው። ወደ ሁለተኛው አጋማሽ ቅንብሮች ተሸጋግረናል። ቀዳሚው
ኢትዮጵያውያን በወቅታዊ የሀገሪቱ የፖለቲካ ጉዳዮች ላይም ሆነ በሌሎች ርዕሶች ላይ በውጭም ሆነ በሀገር ውስጥ መጽሐፍት ማሳተም ከጀመሩ ውለው አድረዋል። በቅርቡ በአገር ውስጥ ከታተሙት መጽሐፍት አንዱ የዶክተር መረራ ጉዲና የኢትዮጵያ ታሪክ ፈተናዎችና የሚጋጩ ህልሞች የኢህአዴግ ቆርጦ ቀጥል ፖለቲካ የሚል መጽሐፍ ይገኛል። መጽሐፉ ስለ ብሔራዊ መግባባት፣ ስለ ብሔራዊ እርቅ፣ ስለ ኢትዮጵያውያን የሚጋጩ ህልሞችና ስለ ሌሎች ጉዳዮች በሰፊው ይተነትናል። ዶክተር መረራ ጉዲና እስከ ቅርብ ጊዜ ድረስ በአዲስ አበባ ዩኒቨርሲቲ በፖለቲካ ሳይንስ መምህርነት ሲያገለግሉ የቆዩና ለረጅም ዓመታትም በሀገሪቱ የፖለቲካ ሂደት ሲሳተፉ የቆዩ ዛሬም የኦሮሞ ፌዴራሊስት ኮንግረስ መሪ ናቸው። መለስካቸው አማሃ በአዲሱ መጽሐፋቸው ዙሪያ አነጋግሯቸዋል።
በዚህ አዲስ መጽሐፉ መግቢያ ላይ ገዢው ፓርቲው ኢህአዴግ አምስት መሠረታዊ ተግዳሮቶች እንዳሉበት ይከራከራሉ። ከእነዚህ አንዱ በመሠረታዊ የሀገሪቱ ጉዳዮች ላይ ብሔራዊ መግባባትን መፍጠር አለመቻሉ ነው ይላሉ። ይህ ብሔራዊ መግባባት የሚፈጠረው እንዴት ነው? በእርሶ አስተሳሰብ
ብሔራዊ መግባባት የምንለው በመሠረታዊ የሀገሪቱ ጉዳዮች ላይ ቢያንስ በዛሬው የሀገሪቱ ችግሮች ላይና በሀገሪቱ መጪው እድል ላይ በእነዚህ ሁለቱ ነገሮች ላይ በተወሰነ ደረጃ በመሠረታዊ ጉዳዮች መስማማት ማለት ነው። ኢትዮጵያ ለምሳሌ በሀገር ደረጃ በህዝብ ደረጃ ኢትዮጵያ ህዝቦች እንዴት አብሮ ይኖራሉ? ኢትዮጵያ በሀገር ደረጃ ወዴት ትሄድ? እንዴት ትሄድ? በሙሉ ነገሮች ላይ መስማማት ያስፈልጋል። ብሔራዊ መግባባት የሚባለው እሱ ነው። የአንዱ ፖለቲካ ድርጅት ፖሊሲ ቀኝ ነው፣ ግራ ነው፣ መሀል ነው የሚሉ ነገሮች ሳይሆን መሰረታዊ የሆኑ ይህ ሀገር ይህ ህዝብ እንዴት አብሮ መኖር ይችላል በዚህ ሀገር የሚሉት ነገሮች ላይ መግባባት ያስፈልጋል። ጥሩ ምሳሌ ምንድን ነው? ኢህአዴግ በጠመንጃ አሸነፈ። በጠመንጃ አሸንፋለሁ ብሎ በኢትዮጵያ ህዝቦች ላይ የራሱን ህልሞች፣ የራሱን ፍላጎቶች፣ የራሱን ጥቅሞች፣ የራሱን ብዙ ነገሮች በኢትዮጵያ ህዝብ ላይ በጠመንጃ ጫነ። በጠመንጃ ጭኖ የኢትዮጵያ ህዝብን ለ24 25 ዓመታት ዋጥልን፣ ዲሞክራሲ ስርዓት እየፈጠርኩ ነው፣ እያለማሁ ነው፣ ምን እያደረግኩ ነው እያለ ወደ ታች ይጠቀጥቃል። የኢትዮጵያ ህዝብ ግን ኢህአዴግን አላመነን። ችግሩ እሱ ነው። የአንድ ድርጅት ህልም፣ የአንድ ድርጅት ፍላጎት፣ የአንድ ድርጅት ጥቅም፣ የአንድ ድርጅት ሁሉም ነገር በህዝቦች ላይ በጠመንጃ ተጫነ። በጠመንጃ ደግሞ እስከ ተወሰነ ደረጃ ድረስ ያው ኢትዮጵያ መንግስታት በጉልበት በገዙበት መንገድ ኢህአዴግም 24 25 ዓመታት እየገነባ ነው። ግን የተቀበሩ ፈንጂዎች በየጊዜው እየፈነዱ ብዙ ሰው እያለቀ እዚህ ደርሰናል። በተለይ አሁን ደግሞ ኢህአዴግ የገባበት ምንድን ነው? ከወጣቱ ትውልድ ጋር ከነገው ትውልድ ጋር እየተጣላ አሁን ኦሮሚያ የሚታየው እሱ ነው። ከወጣቱ ትውልድ ጋር ጦርነት ውስጥ ገብቷል። ለአንተ መሰረታዊ ጥያቄ ዋናው ጥያቄ እዛም ሆነ እዚህ ሁለት ነገር ነው። አንዱ የፖለቲካ ፍላጎት ነው። ማንም በጠመንጃ ዘላለም እገዛለሁ፣ እያሰርኩ፣ እየገደልኩ፣ እየፈለጥኩ፣ እየቆረጥኩ ነው እገዛለሁ የሚለው በዓለም ደረጃም ሆነ በኢትዮጵያ ተሞክሯችንም አልሰራም። ስለዚህ ጉዳዩም ከሚያገባቸው ኃይሎችና ህዝብ ጋር ቁጭ ብሎ ምን ይሻላል፣ ምን ያስፈልጋል፣ ምን ይመረጣል፣ እንዴት እናድርግ የሚለው ላይ መነጋገርና መስማማት ያስፈልጋል። የኢትዮጵያ ችግር ምን መሆን አለበት የሚለው የዛሬ 25 ዓመትም አልተፈታም፣ ዛሬም እየተፈታ አይደለም። እንዳውም የተቀበሩ ጊዜ ጠብቆ የሚፈነዱ ቦምቦችን ነገ ያደግ መሪዎችን እንዲሰሙ ፈልጋለሁ። ነገ ለልጆቻችን አብሮ መኖር እንኳን የሚቸገሩበት ኢትዮጵያ እየተፈጠረች ነው።
ስለ ብሔራዊ እርቅም አንስተዋል። የብሔራዊ እርቁን ጉዳይ እንደሚያውቁት ከደርግ ጀምሮ እስከ ዛሬ ድረስ ያሉት የመንግስት ባለስልጣናት አስፈላጊነቱ አይታያቸውም። በኢትዮጵያ ውስጥ የተጣሉ ክፍሎች የሉም ይላሉ። በአጠቃላይ አነጋገር ማለቴ ነው። እርስዎ በኢትዮጵያ ስለ ብሔራዊ እርቅ አስፈላጊነት ሲያነሱ በአእምሮ ያሉት ታራቂዎች እነማን ናቸው? እንዴት ባለ ዘዴ ነው እርቁ የሚከናወነው የሚካሄደው?
የኢትዮጵያ ሕዝብ በዋናነት ልሂቃኑ የመስማማት ችግር አለው። መጽሐፌ ላይም በግልጽ ቋንቋ እንዳስቀመጥኩኝ በአብዛኛው በነገራችን ላይ ገመገብኩ ላለፉት 150 ዓመታት አካባቢ ነው ከቴዎድሮስ፣ ከምኒልክ፣ ከአፄ ኃይለ ሥላሴ፣ ከደርግ፣ ከኢህአዴግ እነዚህ መንግስታትን በተለያየ ደረጃ መሰረታዊ የችግሮቻችን ምንጭ እነዚህ የሚጋጩ ህልሞች ከየት ተጀመሩ፣ መቼ ተጀመሩ፣ እንዴት እስከ ዛሬ መጡ የሚሉትን ሳነሳና ሳወርድ ነው የቆየኝ። በመጀመሪያ ደረጃ ዋናው ችግር በሊቃኖች መሀል ነው። በህዝብ መሀል ለምሳሌ የጎንደር ገበሬ ከወለጋ ገበሬ ጋር ወይም የትግራይ ገበሬ ከሐረር ገበሬ ጋር ወይም ከአምቦ ገበሬ ጋር ብዙ የሚያጋጨው ነገር የለው እና ዞሮ ዞሮ እንግዲህ ምንድን ነው በልሂቃን ደረጃ ነው። ከልሂቃን ጋር ተንተራሶ ደግሞ ህዝብ ያው የምንኖርበት ማህበረሰብ ነው። ማህበረሰብም አልፎ አልፎም በተለያየም ደረጃ በጅምላም የማየቱ አንዳንድ ነገሮች አሉ። ስለዚህ በማህበረሰብ ደረጃ ከታሪክ የሚሆን ከተወሰኑ ከተለያዩ ነገሮች የሚመጡ ልዩነቶች አሉ። ስለዚህ ብሔራዊ እርቅ በምንልበት ጊዜ በዋናነት በሊቃን በተለይ ገዢዎችንን በሚሉና በተገዢዎች መካከል የግድ ያስፈልጋል። ሌላው ደግሞ ማህበረሰቡ የተወሰኑ ልዩነቶችን የቅራኔ ምንጮች ሊሆኑ በሚችሉ ደረጃ በማይሆን መንገድ እንዳይታያይ ጥሩ ጎረቤቶች ሆኖ እንዲኖር የሀገሪቷን ሪሶርስ በተቻለ መጠን ተካፍሎ የመኖር እድሉ በማህበረሰብ አካባቢ ምን ስራ ያስፈልጋል ማለት ነው። በተለይ በኢህአዴግ ከፋፍለ ግዛ ሴራ ማህበረሰቦች ብዙ ቦታ ሲጋጩ ነበር። አሁንም እየተጋጩ ነው። አንዳንድ ቦታዎች በህዝብ መሀል ካድሬው ግጭት የመፍጠር ሲሰራ ነበር። አሁን እንኳን በቀደም ለምሳሌ ቦርዶደር ላይ ሶማሌና ኦሮሞ ቦርዶዴ የሚባል በሜሶ በሐረር መስመር ላይ ካድሬው ሄዶን ህዝብና ህዝብ ለወደ ማጋጨቱ ደረጃ ነው የገባውና በዛ ደግሞ ሀሳቦ የመግባት እነዚህ ነገሮች ህዝብ በለመደበት መንገድ በራሱ ባህል ታርቆ ተረጋግቶ ለመኖር የሚችልበት ሁኔታዎች ያስፈልጋሉ ማለት ነው። አንዱ ሌላውን እንደ ጠላት፣ ሌላውን እንደ አጥቂ፣ ሌላውን እንደ ዘራፊ ሳይ ማለት ነው። ባጭሩ በልሂቃን ደረጃ በገዢዎችና በተገዢዎች መሀል በማህበረሰቦች መካከል እኔ በዚህ ሀገር እያመረቁ ያሉትን ቁስሎች ለማከም ብሔራዊ እርቅ በጣም አስፈላጊ ነው የሚለው።
ሌላው ከሚያነሳቸው ጉዳዮች አንዱ የኦሮሞና የአማራ ልሂቃን የሚሏቸውን ኃይሎች መጓተትን በተመለከተ ነው። የኦሮሞ ልሂቃን ዋና ችግር የጋራ ፖለቲካ አጀንዳ መቅረጽ አለመቻላቸው ነው ሲሉ፣ የአማራው ልሂቃን ችግር ደግሞ ሚዛሪት ኢትዮጵያ እንደነበረች እንድትቀጥል መፈለጋቸው ነው ይላሉ። የሁለቱ ቡድኖች ፍላጎትና ህልም ከአብዛኛው የአገሪቱ ህዝብ ፍላጎትና ህልም ጋር እንዴት ያለ ግንኙነትና ትስስር እንዳለው ያብራሩልኛል?
ሁለቱንም ነው፣ ግንኙነትም አለው፣ ምንም ጥያቄ የለም። ዝም ብሎ ከሜዳ የሚፈጠር ነገር አይደለም። በህዝብ ውስጥ ያለው ስሜት፣ የህዝብ ፍላጎት፣ የህዝብ ጥቅም ላይ ተንተራሶ ነው የሚነሳው፣ ብቻውን አይደለም ማለት ነው። በተደጋጋሚ እንዳነሳው ደግሞ እሊቱ በራሱ ከህዝቡ የተለየ ህልም አለው። እነዚህ ህልሞች አንዳንድ ጊዜ አንድ ይሆናሉ፣ አብሮ ይሄዳሉ። አንዳንድ ጊዜ ደግሞ አብሮ የማይሄዱባቸው ሁኔታዎች አሉ። ለምሳሌ አሁን እኔ የትግራይ ኤሊት ዛሬ ባለበት ሁኔታ ለትግራይ ህዝብ ዲሞክራሲም ሰላምና መረጋጋትም ያመጣሉ የሚል ግምት የለኝም። ከሌላ ኢትዮጵያ ህዝብ ጋር ቢያጋጩት እንጂ ያንን ያደርጋሉ የሚል ግምት የለኝም። ስለዚህ አንድም የሚሆንበት የሚለይባቸውም ሁኔታዎች አሉ። ስለዚህ እንግዲህ ምንድን ነው ብዙ ጊዜ በተለይ ላለፉት 40-50 ዓመታት አካባቢ ኋላውን ትተን የኢትዮጵያ ተማሪዎችን ንቅናቄ ከሞላ ጎደል ጋራ ንቅናቄ ነበር። ከሞላ ጎደል ኢትዮጵያን በሀገር ደረጃ ለመለወጥ የሚደረግ ትግል ነበር። ያ ከሸፈ። ከሸፈ በኋላ ለውጥ ፈላጊው ትውልድ በየድንኳኑ ነው የገባው፣ በብዛት ማለት ነው።
አሁን ደግሞ ባህልና ማህበረሰብ ይቀርባል። በቅርቡ በዚህ በዋሽንግተን ዲሲ በተካሄደ አንድ የተለያዩ የጥበብ ሥራዎች በቀረቡበት መድረክ ተሳትፋለች። በርከት ያሉ የጥበብ ዘርፎችንም በመከታተል ትታወቃለች። የባህልና ማህበረሰብ እንግዳችን ሙጌታቸው በተከታታይ ቃለ ምልልሷ ስለ ስነ ግጥም፣ በልዩ ልዩ አልባሳት ላይ ስለሚሰሩ ንድፎችና ቅርጾች እንዲሁም የምግብ አሰራር ሙያን የተመለከቱ ርዕሶች ላይ ያተኮረው ወግ በመጨረሻው ክፍል የገዛ ንባብ ምርጫዎችንም ታቀርባለች። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። በተለያዩ ፕሮግራሞች መደራረብና በሰዓት ጥበት ሙሉውን መቅረብ ሳይችል የቀረው የመጨረሻው ክፍል ሳምንት የተነሳ አንድ ጭብት መስሎ በማስታወስ ይጀምራል።
እሙ፣ ቀደም ብለን የስነ ግጥም ስራዎችሽን ተመልክተናል። አሁን ወደ ኋላ ላይም ለየት ያለ ባህላዊ ምግብ አዘገጃጀትን የሚመለከተውን አንስተናል። ጉርሻ ለብዙዎች ቅርብ የሆነ ቤተሰባዊ ስሜትን የሚያመጣ ነው። እስኪ መነሻ ወደ ሆነን የጥበብ ስራሽ እንመለስ። ባለደማቅ ቀለማት፣ የኢትዮጵያን የቀደሙ አሳሳል ዘይቤዎች የሚያንጸባርቁ በአንገት ልብስ ላይ፣ በክረባቶች ላይ የሚሰሩ ጠልሰም የሚባለውን ይሄ አይናቸው ጎላጎላ ያለ በኦርቶዶክስ ቤተ ክርስቲያን አካባቢ በብዛት የሚታዩ የሰው ምስሎችን ያዘሉ ንድፎች ተመልክቻለሁ በስራሽ ያቀረብሻቸው። እስኪ ስለ እሱ አጫዎችን፣ መቼ ጀመርሽ እነኚህን ንድፎች ወይም ዲዛይኖች መስራት? እንዴትስ ወደዚህ ገባሽ?
እሺ፣ መጀመሪያ የንድፉን ስራ የጀመርኩት ይመስለኛል በፈረንጆች አቆጣጠር 1990 ወይ 89 ዓመተ ምህረት ላይ የስዕል ቀለሞችን በመጠቀም በቲሸርት በጂንስ በምናምን ላይ ፊደላቶችን፣ ጠቅላይ ግዛቶችን፣ በእኔ ጊዜ ስመጣ ጊዜ የሚባሉትን የመሳሰሉትን ነገሮች እየጻፍኩኝ መጀመሪያ ለራሴ ነበር የምሰራውና ሰዎች እየወደዱት ገበያ ላይ ወጣ። ከዛ እንደነገርኩ ቤተሰብ ውስጥ ብዙ አርቲስቶች ስላሉ አራት መስቀሎችን ወንድሜ ነው የሰራቸው ብዙ የምጠቀምባቸው ለአልባሳት፣ ለነዚህ በሀር የተሰሩ ስካርፍ ለሴቶች አንገል ልብስ፣ እነሱ ላይ የወንድሜ ዲዛይኖች እሱ የሰራቸው ስዕሎች ናቸው። እሱ ዛሬ በህይወት ስለሌለ ቤተሰቦቻችን ውስጥ ያለ አነጋገር ስም ከመቃብር በላይ መቅረት አለበት የሚባል ነገር ስላለ ከብዙ ውጣ ውረድ በኋላ ባለቤትነቱን ካገኘን በኋላ የዛሬ 2 ዓመት ከዛ ጊዜ ጀምሮ መስቀሎቹን እየተጠቀምን ግን በተለያዩ አልባሳት ላይ ሙሉን ወይ ደግሞ ከሌላ ነገሮች ጋር እየደበላለቅን በከረባትም በምንም እያመጣናቸው ነው። እንግዲህ ይሄ አዲስ ነገር ነው። ወደ ህዝብ ለሽያጭ ከወጡ 2 ዓመታቸው ነው። ግን ጉዳዩ ሲሰራና ሲጠና 20 ዓመት ሆኖታል።
እንዳልሽው የፈጠራ ባለቤትነት ወይም ኮፒራይት የሚባለውን መብት እጃችሁ ካስገባችሁ በተለያየ ቅርጾች መስራትም እድል ያለ ይመስላል።
ልክ ነው።
የተመለከትኳቸው ስራዎች መልከ ብዙ ናቸው። የቀለማት አመራረጦቹ፣ የስዕሎቹ አሳሳል፣ የቅርጾቹና የንድፎቹ አጣጣል፣ እነኚህን ሁሉ ጊዜያት ቀደም ብለሽ እንደነገርሽኝ ቤት ውስጥ ከመስራት ባሻገር ሌላም የኑሮ ስራ ያለሽ፣ የተለያዩ የጥበብ ዘርፎች ስትሳተፍ ያለሽና ለስሜትሽም ለፍሬ እንደበቃውም ደግሞ ገፍተሽ እዚህ ደረጃ እንዲደርስ ለማድረግ እንዴት ነበር ጊዜ የምታገኝለት?
እንግዲህ የምንኖርበት አገር ታውቀዋለህ፣ የይቅርታ ሀገር አይደለም። ለሁሉ ነገር ቅጣቱ ቶሎ ነው።
ይቅርታ ሀገር አይደለም፣ ጥሩ አነጋገር ነው።
አዎ፣ የይቅርታ ሀገር አይደለም። ቶሎ ነው የምትቀጣው። አለመስራት፣ ከቤት መውጣት አለ፣ መባረር አለ፣ ሁሉም ደርሶብናል። በዛ ላይ ቤተሰብ ማስተዳደር አለ፣ እናት አባት መርዳት አለ፣ ብዙ ነገር አለ። ግን በዛው ውስጥ የሚገርመው ይሄን ነገር አይ ቲንክ ከነፍስ ጋር የተገናኘ ስጦታ ስለሆነ እንቅልፍ ሁሉ ይነሳሃልን። ያሁን አንዳንድ ጽሁፍ ስጽፍ ሌሊት ነው የምጽፈው፣ ለምን ደብላ ብትጠይቀኝ አላውቀውም። እነዚህን ግን ከስራው ውስጥ መንገድ እየሄድኩም አስባለሁ። ሀሳብ ሲመጣም ቆም አድርጌ ጽፈዋለሁ። ይሄንን ባደርገው ይሄ ቢሆን ይሄ ባይሆን። ደግነቱ ደግሞ ይችን 5ቱን ዓመት ደግሞ እድለኛ ሆኜ ቤቴ ውስጥ ትልቅ ቦታ አለኝ የምሰራበት። እንቅልፍም ሲነሳኝም ምንም ወረድ ብዬ እዚህ ላይ ነኝ። ጊዜ አጠፋበታለሁ። አክቹዋሊ በሳምንት ከ60-70 ሰዓት በላይ አጠፋበታለሁ ከስራ ውጭ ማለት ነው።
ምናልባት በቅርብ የሚያውቁሽ በቤትም በህይወትም የምትሳተፊባቸውን የሚያውቁ ጊዜ ማግኘትሽን በተለየ ሁኔታ ሊያዩት ይችላሉ። እንዲህ እንዳንቺ በተለያዩ የጥበብ ዘርፎች የሚሳተፉ ይበልጡን ደግሞ የስነ ጽሁፍና የስነ ግጥም ፍቅር ያላቸው ስናገኝ እንደምናደርገው በራሳቸው ስራዎች ውስጥ የምናነሳቸውን የምንመላለስበትን ያህል የትኞቹን ይወዳሉ፣ ምን አይነት የጥበብ ስራዎች የስነ ጽሁፍ ዘርፎች ይማርኳቸዋልን እናነሳለን። የጥበብ ስራውን ያህል ንባብም የራሱን ትልቅ ቦታ አለውና እስኪ ንባብሽን እንመልከት። ማንን ታነቢያለሽ ነው የሚባለው በዚህ ባህል አነጋገር። በስነ ግጥቡም በሌሎች የስነ ጽሁፍ ስራዎችም ልብ ወለድ ወይም ሀሳብ ወለድ ባልሆኑትም ጭምር
በየትኛውም ቋንቋ። እስኪ ምርጫዎችን ለምን እንደምትመርጫቸው አጫዎችንና ወጋችንን በዚሁ እንቋጭ።
ከኛ ጋር ጻፊዎች እንግዲህ እንደ ገብረ ክርስቶስ ደስታ በሁለቱም በስዕልም ሆነ በጽሁፉ ሚንጃ ከነፍሴ ጋር የተቋጨ ነገር አለው። የሱ ስራ ወደዋለሁ። ጋሽ ስብሐት ይሄ እንቢታ ወይም የሚያሸንፈውን ነፍሴን ያስደስተዋል፣ ወደዋለሁ እሱንም። በዚህኛው ዓለም ስንመጣ ብዙ ብዙ ጸሐፊዎች አሉ። ከሁሉ በላይ ግጥም በሚመለከት አንድ በጣም ወደው የሲሪያ ጸሐፊ ዛሬ በህይወት የለም፣ ንዛር ካባኒ ይባላል። በተለይ በዛ አካባቢ ላሉ ወንዶች ደፍሬ በሙሉ ቃል ብናገር ለሴት ያለው የመብትም ሆነ የክብር ጥያቄ ብዙ የሚያወቃቅስ አካባቢ ስለሆነ እሱ ጽሁፎች ውስጥ በአበባም ሆነ በእናትም አስመስሎ ለሴቶች የሚሰጠውን ክብርና ድጋፍ እንዲሁም ያጻጻፉ ቃላት ሳይንዛዛ ሁሉን ነገር በአንድ ምስጋና ውስጥ የሚያጠቃልላቸውን የግጥም አጣጣሎች ወዳቸዋል። እነሱና ጭንቅላቴ ውስጥ ያሉ
ኔዛር ካባኒ ከፋርስ ጽሁፎች ውስጥ ወደ እንግሊዝኛ የተመለሰውን አንብበሽ ነው?
ልክ ነህ፣ ትክክል ነው የተናገርከው። በፋርስ ነው የተጻፉት የነበሩት። ወደ ኋላ ስኔም 10 ዓመት ወይ 15 ዓመት ውስጥ ወደ እንግሊዝኛ ተለውጧል። እሱ በ1998 ይመስለኛል ኩኝ ያረፈው በፈረንጆች አቆጣጠር። ከዛ በኋላ የተተረጉሙ ናቸው በእንግሊዝኛ። እና በቃ ያ ሁሉ ሰው የሚያውቀውን የሌበንን ጸሐፊ የሆነውን ዘ ፕሮፌትን ለማንበብ እሱ ፍለጋ ሲሄድ ነው ይሄንን ሰው እያገኘሁት። እና በቃ ከእሱ ጋር ቆይቻለሁ።
ግሩም ጉዞ ነው። ከልጅነት እድሜ ጀምሮ የሚበልጠውን እድሜሽን በአሜሪካን ሀገር ነው የኖርሽው። እና ፈልገሽ ወደ ገዛ ሀገርሽ ወደ ገዛ ባህልሽ በመሄድሽ በጥበቡም በስነ ጽሁፉም ሌላውን ያመጣሽውን ያህል የዚህ ባህል ተጋሪ ነሽ። እና በአሜሪካ ስነ ጽሁፍ ውስጥ የምትወጃቸው ምናልባትም ልብ ወለድ ወይም ሀሳብ ወለድ ከሆኑት ውጭ የሚሆኑ ሊሆን ይችላሉ፣ በህይወት መንገድም ጎላ አድርገው የሚሰሙሽ በንባቦችሽ የምታስታውሻቸው ካሉ አንድ ሁለቱን ጠቃቅሽልን።
እንግዲህ ከጽሁፍ ከግጥም አካባቢ ጋር ከመጣን እዚህ ሀገር እኔ ከመጣሁ በ30 ዓመት በፊት ቢሆን በዛ ጊዜ የነበሩትን ጥቁር ጸሐፊዎች የብዙዎቹን ስራ በትምህርት ቤትም ተተዋውቂያቸዋለሁ። እንደነ ማያ አንጀሎ ወዳታለሁ እሷን። ሴሌስ ዊትሊ የምትባል በስሌቨሪ ጊዜ የጻፈች
በባርነት አገዛዝ ዘመን
በዛ ጊዜ የጻፈች ሴት ናት። ላንግስተን ሂውዝ ያው የሚታወቀው ነው። ዞራ ኔልሰን ሄርትሰን የምትባል ደግሞ ሌላ ጥቁር ጸሐፊ አለች። እነሱን የመሳሰሉ እንደዚህ ደግሞ ስንመጣ እነ አለስ ዋከር አሉ፣ እነ ቶኒ ሞርሰን አሉ። ለግጥሞች አይ ቲንክ ነፍሴም ስለሚሳሳ ግጥም ደግሞ ራሱን የቻለ የአንድን ሰው የአስተሳሰብ ወይ የምስጢራዊ አስተሳሰብ ወይ የህመሙን እጥረትም ሆነ ስፋት የሚገልጽበት ብዕር ነው ብዬ ስለማምን ወደዛ በጣም አደላለሁ።
ግሩም። ቀደም ብለሽ ባነሳሻቸው በተለይ የኢትዮጵያውያን ደራሲያን ከምትወጃቸው አንዱ በቅርቡ ከዚህ ዓለም በሞት የተለየ ስብሐት ገብረ እግዚአብሔር መሆኑን ገልጸሻል። እምቢተኝነቱ ይማርከኛል ብለሻል። በስሙ የተቋጠረች ባለ ሁለት ስንኝ ግጥም እንዳለችሽ ከዚህ ቀደም ተረድቻለሁ። በእሷ እንቋጭ።
በጣም ደስ ይለኛል አሉላ። ጋሽ ስብሐትን ማረፍ እንደ ማንኛውም ሰው በፌስቡክ ነው ያወቅኩት እና ጠዋት ሀዘኑ ሲደርሰኝ ማልቀስም መጮህም ምንም ነገር ማድረግ ስላቃተኝ በጣም 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 ስለምወደው ዝም ብዬ እዛችሁ ጋር የጻፍኳት ናት ይቼ። ሞቱን ሰማሁና የጋሽ ስብሐትን ፊደል አሸርጬ ለቅሶ ደረስኩት ይላል 2/20/2012 እዚህ ሀገር አቆጣጠር ማለት ነው።
ፊደል አሸርጬ ለቅሶ ደረስኩት። ሙጌታቸው፣ በርከት ባሉ የጥበብ ዘርፎችስ በመሳተፍሽ በቅርቡም ደግሞ በዚህ በዋሽንግተን ዲሲ የተካሄደ በተለያዩ አልባሳት ላይ የተሰሩ የኢትዮጵያን ታሪክና ባህል የሚያንጸባርቁ ስራዎችሽ መነሻነት በምትሳተፊባቸው የተለያዩ ዘርፎች ውስጥ ልምዶችሽንና የጥበብ ምልከታሽን ለማካፈል በዚህ ቃለ ምልልስ ለወሰድሽው ጊዜ አመሰግናለሁ። በሌላ ፕሮግራም መልሰን እንደምናገኝሽ ተስፋ አድርጋለሁ። እግዜር ይስጥልኝ።
እኔም በጣም 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 አመሰግናለሁ አሉላ፣ ስለ ሰዓታችሁ፣ ስለ ጊዜያችሁ። በዚህ ደቂቃ ላይ ደግሞ እንደዚህ አውጥተው 4 ይመስሉኛል መርካቶ የሚባል ፕሮግራም ያዘጋጁት ጎበዝ ሴቶች፣ በዛ ላይ ብዙ የተካተቱ አርቲስቶች አሉ። አንድ ቀን ለሁላችንም ይሄ ኦፖርቹኒቲ ይደርሳል ብዬ አምናለሁ። አመሰግናለሁም በጣም።
መጨረሻው ቅንብር ላይ ደርሰናል። የተከበራችሁ አድማጮች፣ የተፈጥሮ አካባቢ ይቀጥላል። የዛሬው የተፈጥሮ አካባቢ ዝግጅት ርዕስ የከተሞች መስፋፋት፣ የአዳዲሶች መቆርቆር በተፈጥሯችን አካባቢ ላይ ያለው አንድምታና የሚታሰቡ እርምጃዎች የሚል ነው። የፕሮግራሙ አዘጋጅና አቅራቢ ሰሎሞን አባተ አንድ ከፍተኛ ባለሙያ አነጋግሯል። ወደ ዝግጅቱ ላሸጋግራችሁ።
የከተሞች መስፋፋትና የአዳዲሶች መቆርቆር የሚፈጥረው የመጀመሪያ ስጋት የተፈጥሮ አካባቢ መጎሳቆል፣ የተፈጥሮ ሀብቶች መጎዳት፣ የአካባቢያችን ብክለትና የብክለቱ መስፋፋት፣ የሰው ጤናና አኗኗርም በዚያው መጠን ለጉዳት መጋለጥ ነው። ኢትዮጵያም ከዚህ እውነት ውጭ አይደለችም።
በዋናነት የአካባቢ ጥበቃ ስራ ያተኮረው ለብዙ ጊዜ ከተፈጥሮ ሀብት ጥበቃና ከተፋሰስ ልማት ስራዎች ጋር በተያያዘ ነው። ይህ ማለት ግን ለሌሎች አይነት የአካባቢ ችግሮች ግድ የላትም ማለት ሳይሆን፣ እንደውም ህገ መንግስቱ ዜጎች በንጹህና ጤናማ አካባቢ የመኖር መብት እንዳላቸውና አካባቢን የመጠበቅ የዜጎችና የመንግስት ግዴታ እንደሆነ ያስቀምጣልና እሱን ተከትሎ አጠቃላይ የአካባቢ ብክለትን ለመቀነስ የሚያስችሉ የህግ ማዕቀፎች ተዘጋጅተው ስራ እየተሰራባቸው ናቸው።
ዶክተር ሙሉጌታ መንግስት በኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት የተፈጥሮ አካባቢ ጉዳዮች ረዳት አማካሪ ናቸው። አሁን ግን ሀገሪቱ ለአካባቢ ጥበቃ ጉዳይ የተሻለ ትኩረት እየሰጠች እንደሆነ ይናገራሉ።
አጠቃላይ የአካባቢ ብክለትን ለመቆጣጠር የሚያስችል አዋጅ አለ። አዋጁን ተከትሎ ደግሞ በጣም ዝርዝር የሆኑ ሁለት አዋጆች አሉ። አንደኛው አዋጅ የሚመለከተው ምንድን ነው? ከኢንዱስትሪ የሚወጡ ብክለቶችን ለመቆጣጠር የሚያስችል ነው። ሁለተኛው አዋጅ ደግሞ ከአበባ እርሻ ጋር በተያያዘ ሊፈጠር የሚችልን የአካባቢ ችግር ለመቆጣጠር የሚያስችሉ ሁለት ዝርዝር ደንቦች አሉ። አንድ ዋና አቃፊ አዋጅ አለ። አዋጁ አጠቃላይ ምንድነው? ብክለትን ለመቀነስ የአካባቢ ላይ የሚደርስን ብክለት ለመቀነስ ወደ አካባቢ የሚለቀቁ በካይ ነገሮችን ለመቆጣጠር በሚል ዓላማ የተዘጋጀ ነው። ወደ አየር፣ ውሃ እና አፈር የሚለቀቁ በካይ ነገሮችን ለመቆጣጠር ተብሎ የተዘጋጀ ነው እና አሁን ከኢንዱስትሪ እና ከአበባ እርሻ ጋር በተለይ ከኢንዱስትሪ ጋር የሚመጣውን የብክለት ደረጃ ለመቆጣጠር የወጣው አዋጅ በሀገሪቱ ያሉ ከኢንዱስትሪ የሚወጡ ልቀቶችን ለመቀነስ ወይም ደግሞ የሚለቀቁት ነገሮች የመበከል አቅማቸውን ለመቆጣጠር የሚያስችል ነው እና ህጉ የሚመለከታቸው ድርጅቶች ስለ ህጉ በቂ ግንዛቤ እንዲኖራቸው አስቀድሞ የማስታወቅ ስራ ሲሰራ ነበር። ድርጅቶቹና ግለሰቦቹ ከህጉ ጋር በተጣጣመ ሁኔታ የኢኮኖሚ እንቅስቃሴያቸውን እንዲያደርጉ ለማስቻል ደግሞ የዝግጅት ጊዜ መስጠት አስፈላጊ ሆኖ ነበር። ምክንያቱም አካባቢ ብክለትን ለመቀነስ ወይም ደግሞ ከኢንዱስትሪ የሚወጡ ተረፈ ምርቶች አፈርን፣ ውሃንና አየርን እንዳይበክሉ ለማድረግ እነዚህ ኢንዱስትሪዎች መጠቀም ያለባቸው ቴክኖሎጂ፣ መከተል ያለባቸው የአመራረት ሂደት አለ እና እነዛን ቴክኖሎጂዎች እስከሚያገኙ ድረስ የምርት ሂደታቸውን እስከሚቀይሩ ድረስ በሚል ወደ 5 ዓመት የሚሆን የዝግጅት ጊዜ ተሰጥቷቸው ነበር እና በቅርብ ጊዜ ይሄ የ5 ዓመት የዝግጅት ጊዜ እያለቀ ነው በሚል ማስጠንቀቂያ ተሰጥቷቸዋል። አሁን የዝግጅቱ ጊዜ ካለቀ በኋላ መንግስት ወደ ማስፈጸም ነው የሚሄደው የሚገባው ማለት ነው።
ለምን አስፈለገ ይሆን እንዲህ አይነቱ የዝግጅት ጊዜ? አዋጅ ከተነገረ፣ ህግ ከተደነገገ ለምን ወዲያው ተፈጻሚ አይሆኑም?
የዝግጅት ጊዜ ያስፈለገበት ምክንያት ምንድን ነው? በተለይ የኖሩ ኢንዱስትሪዎች ብዙ ጊዜ የኖራቸው የቆዩ ኢንዱስትሪዎች ብክለታቸውን ለመቀነስ ወይም ወደ አካባቢ የሚለቁትን ተረፈ ምርት አክመው ለመልቀቅ የሚያስፈልጋቸው ቴክኖሎጂ አለ እና እነዛን ቴክኖሎጂዎች እስከሚያገኙ ድረስ ገዝተውም እስከሚተክሉ ድረስ ወይም ደግሞ የሚያክሙበትን ኢንፍራስትራክቸር እስከሚያዘጋጁ ድረስ ነው የ5 ዓመት የዝግጅት ጊዜ ተሰጣቸው እና የዝግጅት ጊዜ አልቋል። አሁን መንግስት ያንን የማስፈጸም የመቆጣጠር ስራ ውስጥ ይገባል ማለት ነው። ይሄ የሚመለከተው በዋናነት ምንጫቸው የታወቀ አካባቢ ሊበክሉ የሚችሉ እና ምንጫቸው የታወቁ ነገሮችን ለመቆጣጠር ነው የሚረዳው። በዋናነት ከኢንዱስትሪ ታወቁ የኢኮኖሚ እንቅስቃሴዎች የሚለቀቁ ብክለቶች ነው። ነገር ግን በአጠቃላይ ደረጃ ደግሞ የግልም ይሁን የመንግስት የኢኮኖሚ እንቅስቃሴ ቅድም ያልከው የከተሞች ማስፋፋት፣ የከተሞች ማስተር ፕላንም ይሁን ማንኛውንም መንግስት የሚያደርጋቸው የልማት እንቅስቃሴዎች ይሁን ግለሰቦች የሚያደርጓቸው የልማት እንቅስቃሴዎች አካባቢን የማይበክሉ እንዲሆኑ ለማድረግ ደግሞ የሚያስችል ሌላ አሰራር አለ። ይህ አሰራር ምን ይባላል? የአካባቢ ተጽዕኖ ግምገማ ነው እና የአካባቢ ተጽዕኖ ግምገማ መነሻው አሁንም ህገ መንግስቱ ነው። ህገ መንግስቱ ምን ይላል? የልማት ፕሮጀክቶች እና ፕሮግራሞች አካባቢን መጉዳት የለባቸው የሚል ድንጋጌ አለው እና ያንን ድንጋጌ ለማስፈጸም የወጣ አዋጅ አለ። በዛ አዋጅ መሰረት ማንኛውም የልማት ፕሮጀክቶች ወደ ግንባታም ይሁን ወደ ሌላ ነገር ከመግባት በፊት የአካባቢ ተጽዕኖ ግምገማ ማካሄድ አለባቸው። በምን መልኩ ነው ማካሄድ ያለባቸው? ምን ምን ጉዳዮችን ነው መገምገም ያለባቸው የሚለው እሱ አዋጅና ደንብ እንዲሁም መመሪያዎች ወጥተው የኢትዮጵያ የማዕቀፍ አካል ሆኗል እና እነሱም የቆዩ ናቸው። ይህንን በዋናነት የሚያስፈጽሙት የዘርፍ መስሪያ ቤቶችና የክልል መንግስታት ናቸው። ስለዚህ ማንኛውም ለምሳሌ ባለሀብት የቀረጸውን ፕሮጀክት ወይም ደግሞ ፕሮግራም ከማስፈጸሙ በፊት ለሚመለከተው የመንግስት መስሪያ ቤት የአካባቢ ተጽዕኖ ግምገማ አስገብቶ ያንን ማጸደቅ አለበት። የአካባቢ ተጽዕኖ ግምገማው ዋናው ዓላማ ምንድን ነው? ሊደርሱ የሚችሉ የአካባቢ ችግሮችን አስቀድሞ በመተንበይ አስቀድሞ በመገመት ለነሱ ደግሞ የማስተካከያ እርምጃዎችን ለመውሰድ የሚያስችል ስለዚህ ይሄ ከቀድሞ በተለየ መልኩ የጥንቃቄ ስራ ነው። ማንኛውም አዲስ ፕሮጀክት ከመፈጸሙ በፊት አካባቢን ግምት ውስጥ አስገብቶ እንዲፈጸም ለማድረግ ነው። በዚህ ረገድ የፌዴራሉ መስሪያ ቤት ዋናው ሚና አካባቢ ደንና የአየር ንብረት ሚኒስቴር መስሪያ ቤት የሚባል አለ እንደምታውቀው። ዋናው ሚናው የሚሆነው ምንድነው? ሌሎች የዘርፍ መስሪያ ቤቶችን የመቆጣጠርና የአቅም ድጋፍ የመስጠት ነው እና እነዚህን የመሳሰሉ የህግ ማዕቀፎች አሉ። በእነዚህ የህግ ማዕቀፎች እነዚህን በየጊዜው አይነታቸው እየተለወጠ እና ይዘታቸው እየተለወጠ መጠናቸው እየጨመረ የሄዱትን የአካባቢ ችግሮች ለመፍታት የሚያስችሉ የህግ ማዕቀፎችና አሰራሮች ናቸው በመንግስት ደረጃ ተግባር ላይ የሆኑ ያሉ።
ዶክተር ሙሉጌታ፣ ለመሆኑ ቅድም የገለጹልኝ የዝግጅት ጊዜ መቼ ነው ያለቀው?
የአካባቢ ጥበቃ መስሪያ ቤት የሚመለከታቸው ድርጅቶች ማለቁን አስመልክቶ ካሁን በኋላ ወደ ቀጥታ ወደ ማስፈጸም ስራ እንደሚገባ ነው ማስታወቂያ የሰጠው። በቅርብ ጊዜ ነው ያለቀው።
ምንድን ነው የሚደረገው? ምን አይነት እርምጃ ነው የሚወሰደው? የሚፈለግባቸውን ጠብቀው ባልተገኙ ተቋማት ላይ በህጉ መሰረት
የሚወሰደው እርምጃ አይነት ይለያያል። በብዙ ሀገሮችም የተለመደው አካባቢ ጥበቃን አስመልክቶ የተለመደው አሰራር ከቀላል እርምጃዎች ከፍተኛ እርምጃዎች ሊሄድ ይችላል። በዋናነት ግን በጣም ውጤታማ የሚሆነው አሰራር ምንድን ነው? መጀመሪያ ደረጃ ህጉን እያሟሉ ያሉ ወይ ደግሞ ከህጉ ጋር ራሳቸውን አጣጥመው እየሄዱና ከህጉ ጋር ራሳቸውን ያላጣጣሙ ድርጅቶችን የመለየት ስራ ነው። እነዛ ከተለዩ በኋላ ህጉን እየጣሱ ያሉ ድርጅቶች ህጉን የሚጥሱበትን ምክንያት መለየት ያስፈልጋል እና ድጋፍ መስጠት፣ ለምሳሌ ለአንዳንድ ድርጅቶች ድጋፍ መስጠት፣ የቴክኒክ ድጋፍ መስጠት ሊሆን ይችላል፣ የቴክኖሎጂ ድጋፍ መስጠት ሊሆን ይችላል። እሱ አንደኛው የእርምጃው አካል ተደርጎ ሊወሰድ ይችላል። ለእርምጃው ጥራት ተኮር ላይሆን ይችላል። ወደ ቅጣት የምንገባው ወደ የመጨረሻ ደረጃ እርምጃ ነው የሚሆነው፣ ግን በዋናነት ከድጋፍ ጀምሮ እስከ ቅጣት ሊሄድ ይችላል ብዬ ነው ማስበው።
እንደ ገለጹልኝ ዶክተር ሙሉጌታ፣ እነዚህ የተፈጥሮ አካባቢ ጥበቃ ጉዳዮች ወይም ጤናማ ኑሮ ሰው እንዲኖር የማድረግ ጉዳይ በህገ መንግስት የተደነገገ ነው እና ጠብቀው ካልተገኙ እነዚህን ድንጋጌዎች ብቻ ሳይሆን ህገ መንግስቱን ጭምር ነው እንደ ጣሱ የሚቆጠረው እና ሲታሰብ ማለት ነው የወንጀል ክስ ሊያስመሰርቱ የሚችሉ እርምጃዎች የሚወሰድበት ሁኔታ ያለ በድንጋጌዎቹ መሰረት። ይሄ የተፈጥሮ አካባቢ ጉዳይ በተለይ ደግሞ ከዚህ ከኢንዱስትሪ ጋር፣ ከከተሞች መስፋፋት ጋር፣ ከብከላ ጋር እየተያያዘ አካባቢውን ይበክላል ብቻ ሳይሆን በሰው ህይወት ላይ፣ በሰው ደህንነት ላይ በቀጥታ የሚመነዘርባቸው አጋጣሚዎችና የሚታዩ ምሳሌዎች ብዙ ናቸው። ከህፃናት ያልተስተካከለ መወለድ ጋር ይያያዛል። ከሰዎች ያለ እድሜ መሞት ለካንሰርና ለመሳሰሉት በሽታዎች የመጋለጥ አደጋዎች ጋር የተያያዘ ነው። ስለዚህ ተጠያቂነቱ እንደ ዝም ብሎ በቀላሉ የሚታይ ወይም አካባቢ ይበከላል እየተባለ የሚታለፍ ነገር አይደለም። ለድርቅ ከምንሰጠው ያልተናነሰ ትኩረት የሚፈልግ ነው እንዲህ አይነቱ የብከላ አሰራር። እስካሁን ድረስ ለምሳሌ ያህል ላንሳ፣ የአዲስ አበባ ከተማን ዙሪያ ስንመለከት በተለይ በስተደቡብ ያለው አካባቢ ለእንደዚህ አይነቱ አደጋ ተጋልጦ ቆይቷል። እስካሁን ድረስ ለኬሚካሎችና ለብዙ ሌሎችም ለአየሩ ብክለትና ለመሳሰሉት ማለት ነው እና እስካሁን ድረስ የደረሰውን ብክለት ለመቀነስ ለማስወገድ ችግሩን ለመቋቋም የሚደረግ የሚታሰብ ነገር አለ? ጉዳት ለደረሰባቸውስ የሚሰጥ ካሳ አለ? ሌሎችም ጥያቄዎች አሉኝ። ከዶክተር ሙሉጌታ ጋር ውይይታችን ይቀጥላል። ብዙ ጉዳዮችን አንስተናል። በሌላ ዝግጅት ይዤሎ መለሳለሁ። ዶክተር ሙሉጌታን ለዛሬ አመሰግናለሁ። ጤና ይስጥልኝ።
ተጫዋች፣ ይህ ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
በአሁኑ ጊዜ ቁጥሩ ወደ 1.2 ቢሊዮን የሚጠጋ የዓለም ሕዝብ $1.25 በማይሞላ የቀን ገቢ ከእጅ ወደ አፍ ኑሮውን እየገፋ ይገኛል። በዓለም ባንክ ስሌት አንድ ሰው የመጨረሻ ዝቅተኛ የሆኑ መሰረታዊ ፍላጎቶቹን አሟልቶ ለማደር በቀን ቢያንስ $1.25 ያስፈልገዋል። ዛሬ ታዲያ ያ አሃዝ ባለም አቀፍ ደረጃ በስፋት የድህነት ጣሪያ ተደርጎ ይወሰዳል። በአሁኑ ጊዜ ከዚህ ጣሪያ በታች የሚኖሩ ሰዎች ከስድስት ሰው አንዱ ወይም 17 ከመቶ የዓለም ሕዝብ የሚኖረው እጅግ በከፋ ድህነት ውስጥ ነው በማለት የዛሬው ርዕሰ አንቀጽ ጽሑፉን ይጀምራል። እጅግ የከፋ ድህነት እንዲሁ በአሃዝ ተገልጾ የሚደመደም አይደለም በማለት ርዕሰ አንቀጹ ይቀጥላል። እውን መሆን የተሳነው የሰዎች ህልም ማለት ነው። ለማህበረሰብ አገልግሎት ሊውል ሲችል ተሰልቦ የቀረ የዜጎች እምቅ አቅም ማለት ነው። በአጠቃላይ የመከራ ኑሮ ማለት ነው። ያችኑ የማገኛትን ሳንቲም ለምግብ ላርጋት፣ ለመድኃኒት፣ ለቤት ኪራይ ልክፈላት፣ ለልጆች ትምህርት ቤት ብሎ እንቅልፋቶ እህህ ሲሉ ማደር ማለት ነው። ስለምን ብሎ የሚጠይቅ ካለ ከድህነት ጣሪያ በታች የሚኖር ሰው ከሚያገኘው ገቢ 80 ከመቶ ለቤተሰብ ጉርስ መሸመቻ ስለሚውል ለክፉ ቀን የሚቋጠር ሳንቲም አይተርፈውም። ሆኖም ይላል ርዕሰ አንቀጹ ሲቀጥል፣ ባለፉት 25 ዓመታት ሁኔታዎች እየተሻሻሉ መጥተዋል። 1.9 ቢሊዮን የነበረው ከድህነት ጣሪያ በታች የሚኖር ህዝብ ቁጥር እንደ አውሮፓውያን አቆጣጠር ከ1990 ዓ ም ወዲህ እየቀነሰ መጥቶ አሁን ያለበት 1.2 ቢሊዮን ደርሷል። የ43 ከመቶ መሻሻል አስመዝግቧል ማለት ነው። እነሆ ዛሬ እንደ አውሮፓውያን አቆጣጠር በ2030 ዓ ም 1 ቢሊዮን ተጨማሪ ሰዎችን ከድህነት አረንቋ እናወጣለን ብለን ተስፋ ጨብጠናል ሲል ርዕሰ አንቀጹ አመልክቷል። ዩናይትድ ስቴትስ በዓለም አቀፍ የልማት ተራድኦ ድርጅቷ በዩኤስኤአይዲ መሪነትና ከዓለም አቀፍ አጋሮቻችን ጋር በመተባበር በአያሌ ሚሊዮኖች ለሚቆጠር የዓለም ሕዝብ የምጣኔ ሀብት ዕድል፣ ጤና ጥበቃ፣ ትምህርት፣ የምግብ ዋስትና፣ እኩልነት፣ መረጋጋትና የአስተዳደር ተጠያቂነት እንዲረጋገጥ በብርቱ ትጋት ስትሰራ ቆይታለች ሲል ርዕሰ አንቀጹ ቀጥሏል። በታሪክ ለመጀመሪያ ጊዜ ዛሬ በ2030 የከፋ ድህነትን ከዓለም ለማስወገድ የሚያስፈልጉ መመሪያዎች፣ ቴክኖሎጂዎችና ዘዴዎች በእጃችን ይገኛሉ። እርግጥ ስራው ቀላል አይደለም፣ ነገር ግን ይቻላል። የሚቻለው ግን እንደ አንድ የዓለም ማህበረሰብ አንድ ላይ ሆነን ለዚህ ጥረት ድጋፍ ከሰጠን ብቻ ነው ብሏል ርዕሰ አንቀጹ። ስለዚህም የምግብ ዋስትናን እያሻሻልንና የሕፃናትን በጤና የማደግና የትምህርት ዕድልን እያጎለበትን አሁን ያሉንን የልማት አቅሞችና ቅድሚያ ትኩረቶቻችንን እጅግ የከፋ ድህነትን የማጥፋት ጎዳና ማስያዝ ይኖርብናል ብሏል። በዓለም ዙሪያ ሰዎች ስር ለሰደዱ የእድገት ፈተናዎች ማስወገጃ አዳዲስ ሀሳብ እንዲያፈልቁ መጋበዝ ይኖርብናል። ህዝብን በዓለም አቀፍ ምጣኔ ሀብት ማስተሳሰር ይኖርብናል ካለ በኋላ ይህን ሁሉ ካደረግን፣ እድገታችንን ካፋጠንና ቁልፍ በሆኑ እርምጃዎች ላይ ካተኮርን በሚቀጥሉት 15 ዓመታት ውስጥ የከፋ ድህነትን ከዓለም ጠራርገን ማጥፋት ፈጽሞ አይሳነንም በማለት የዛሬው ርዕሰ አንቀጽ ሀተታውን አጠቃልሏል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጮች፣ አሁን የዜና ማጠቃለያ እናነባለን። የሶማሊያ መሪዎች በመዲናይቱ መቃዲሾ በሁለት ቀናት ያህል የሞቀ ክርክር ካካሄዱ በኋላ በአዲስ የምርጫ ሞዴል ላይ ተስማምተዋል። ትላንት ማታ ከጠቅላይ ሚኒስትሩ ጽህፈት ቤት የወጣ መግለጫ ሀገሪቱ ሁለት ምክር ቤቶች እንደሚኖሯት ይገልጻል። ታችኛውን ምክር ቤት 257 መቀመጫዎች፣ ላይኛው ምክር ቤት ደግሞ 54 መቀመጫዎች ይኖሯቸዋል። የቀድሞው የአይቨሪኮስ ፕሬዚደንት ሎረን ባግቦ ዛሬ ሄግ በሚገኘው ዓለም አቀፍ የወንጀል ችሎት ቀርበው ጥፋተኛ አይደለሁም የሚል ቃል ሰጥተዋል። በችሎቱ ፊት ቀርበው ለመዳኘት የመጀመሪያው የቀድሞ ርዕሰ ብሔር የሆኑት ባግቦ በድህረ ምርጫ ግጭት በነበራቸው ተሳትፎ ምክንያት በስብና ላይ ወንጀል የመፈጸም ክስ ይጠብቃቸዋል። ከአምስትና ከአራት ዓመታት በፊት በተካሄደው ግጭት የ3000 ሰዎች ሕይወት ጠፍቷል። አድማጮች፣ ፕሮግራማችን እዚህ ላይ ተጠናቋል። በእኛ በኩል ሰላም፣ ደህና ደሩ እንላለን። የትግርኛ ፕሮግራም ይቀጥላል። Thank you.